ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የማዕድ ዲፕሎማሲ በኢትዮጵያ ኤምባሲ።
ኢትዮጵያ ትልቅ ናት የምንልበት አራት መሠረታዊ ጉዳዮችን ለመጥቀስ ፈልጋለሁ።
አይቱ ኢንተርቴንመንት ብዙ ሰው ለጫቅሳለች ብዙ ሰው ነች ላንጋ ነው ኢትዮጵያ ሬስቶራንት ሰርጠ ኢትዮጵያ ሬስቶራንት ቆንጆ ወረቱ ሰርጠ ህብር ኢትዮጵያ ሬስቶራንት ላሊባ ሬስቶራንት
ጥሩ አየር መንገድ አለን። እንደ ሀገር ጥሩ ፕሮዳክት አለን። በየቀኑ እንበራለን ከዲሲ። ጥሩ ዋጋ አለ።
ባለፉት 18 ዓመታት ጣይቱ የባህልና የትምህርት ማዕከል አርብ ያለማቋረጥ በየወሩ ከሚያደርገው የግጥም ምሽት ሌላ
የዚህ ግንባጅ ትልቁ አንዱ ሚሽን በርካታ ቱሪስቶች ወደ እንዲሄዱ ማድረግ ነው።
Well, as always, it's a great Ethiopian hospitality. I like the culture, the history.
እንደ ማንኛውም ጊዜ ታላቅ ኢትዮጵያዊ እንግዳ ተቀባይነት ነው ያስተዋልኩ ያለሁት።
All the way from New York specifically for this event.
ለዚህ ዝግጅት ስል ነው ከኒውዮርክ ተነስቼ የመጣሁት።
በዋሽንግተን የከተማው መሐንዲስ ነበርኩኝ። በባልቲሞር ደግሞ የባልቲሞር ከተማ ዳይሬክተር ነበርኩኝ።
በጣም ቆንጆ ነው። በጣም በጣም ደስ ብሎኛል። በጣም ቆንጆ ነው። የመጀመሪያ ጊዜ እንደዚህ አይነት አምባሳደር ውስጥ ገብቼ ትደሰት።
እንዴት ነው ሀገሬ ወንዶ ገራገሩ
ችግር የሌለበት አገር የለም። ችግሩን እያወራን ጊዜ እያጠፋን ነው መፍትሄውን ሳንሰራ።
ሰፋ ያለ ዘገባ አለን።
እሁድ ህዳር 2 2011
ዓ.ም። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። በኢትዮጵያ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ምንጮችን የጠቀሱ የአገር ውስጥ መገናኛ ብዙሃን ዘገባዎች እያመለከቱ ነው። የኢትዮጵያ መንግስት እስካሁን ባለው ጊዜ በእነዚህ ዘገባዎች ላይ ማረጋገጫም ሆነ ማስተባበያ አልሰጠም። የሚመለከታቸው የኢትዮጵያ መንግስት ባለሥልጣናት በቀጣዮቹ ጥቂት ቀናት ውስጥ የሚሰጧቸው መግለጫዎች ይህንን ግልጽ እንደሚያደርጉ ይጠበቃል። እስክንድር ፍሬው ዝርዝር ዘገባውን ልኳል። ቀጥሎ ይሰማል።
የብረታ ብረትና ኢንጂነሪንግ ኮርፖሬሽን በእንግሊዝኛው ምህጻረ ቃል ሜቴክ በኢትዮጵያ አሰራራቸው ዳግም እየተፈተሸ ከሚገኙ ተቋማት አንዱ ነው። በአገሪቱ የተከሰተውን ለውጥ ተከትሎ አገር በቀል አቅም ለመፍጠር የተቋቋመው ኮርፖሬሽን አካሄድ ችግር እንዳለበት መንግስት ከድምዳሜ ላይ የደረሰው ባለፉት ጥቂት ወራት ነው። ሰሞኑን እየወጡ ያሉ ዘገባዎች ደግሞ የድርጅቱን አመራሮች በቁጥጥር ስር እስከ መዋል የደረሰ እርምጃ መወሰዱን አመልክተዋል። ከአርባ በላይ የሚሆኑ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ አመራሮችና የደህንነት አባላት በቁጥጥር ስር ውለዋል ይላል መገናኛ ብዙሃን የተቀባበሉት ዘገባ። የኢትዮጵያ መንግስት እስካሁን እነዚህን መረጃዎች አላረጋገጠም ወይም አላስተባበለም። ለመንግስት ቅርበት ያላቸው አንድ ምንጭ ለአሜሪካ ድምፅ ሲናገሩ የግለሰቦቹ መታሰር እውነት መሆኑን ጠቁመዋል። ቁጥራቸውም በዘገባዎቹ ከተጠቀሰው ሊበልጥ ይችላል ነው ያሉት። ጉዳዩን ይበልጥ ሊያብራሩ የሚችሉ መግለጫዎች በሚቀጥሉት ጥቂት ቀናት እንደሚሰጡ ምን ያስረዱት። ይህንን መሰረት በማድረግ ያነጋገርኳቸው የፌዴራል ጠቅላይ አቃቤ ሕግ ምንጮች በቀጣዮቹ ጥቂት ቀናት የሚሰጥ ጋዜጣዊ መግለጫ መኖሩን አረጋግጠዋል። ትኩረቱ ግን በልዩ ልዩ ጉዳዮች ላይ እንደሚሆን ነው የጠቀሱት። በተመሳሳይ ጉዳይ ላይ ያነጋገርኳቸው የፌዴራል ፖሊስ ባለስልጣን ግን በመስሪያ ቤታቸው የሚሰጥ ጋዜጣዊ መግለጫ መኖሩን እንደማያውቁ ነው የገለጹልኝ። የግለሰቦቹን መታሰር በተመለከተ መረጃው የለኝም ብለዋል። በቅርቡ የተሾሙትን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩምን ጨምሮ የሌሎች ባለስልጣናትን ምላሽ ለማግኘት ጥረት አድርጌያለሁ፣ ለጊዜው አልተሳካም። ሜቴክ በቅርቡ በተወሰዱበት የህዳሴ ግድብ ፕሮጀክቶች መሳተፍን ጨምሮ በርካታ ሀብት የሚያንቀሳቀስ ተቋም ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኮንጎ ዲሞክራሲያዊ ሪፑብሊክ ምስራቃዊ ክልል የተዛመተ ኢቦላ ከ200 በላይ የሚሆኑ ሰዎችን ህይወት አጠፋ። ካለፈው ነሐሴ ወር አንስቶ ወደ 300 የሚጠጉ ሰዎች ኢቦላ እንደያዛቸው መረጋገጡን ባለስልጣኖች ገልጸዋል። የሀገሪቱ የጤና ጥበቃ ሚኒስቴር በገለጸው መሰረት ከኢቦላ በሽተኞች በግማሽ ቤኒ ከተማ ነው ያሉት። ከተማይቱ የምትገኘው በሰሜን ኪቩ ክፍለ ሀገር ሲሆን 800,000 ሰዎች ይኖርባታል። በሽታው የገባው በርካታ ታጣቂዎች በሚንቀሳቀሱበት የግጭት ቀጠና ውስጥ ነው። ኢቦላ በአካባቢው ከገባበት ጊዜ አንስቶ የረድኤት ሰራተኞች በተለያየ ጊዜ የአገልግሎት ስራቸውን ለመገደብ ተገደው ቆይተዋል። የጤና ጥበቃ ሚኒስትር ኦሊ ኡሉንጋ ለዘመቻው ምላሽ ለመስጠት ወደ አካባቢው የተንቀሳቀሱ የጤና ጥበቃ ሰራተኞች የዛቻ፣ የመደብደብና የጠለፋ አደጋ እንደሚደርስባቸው፣ የመሳሪያ እቃዎቻቸውም በተደጋጋሚ እንደተሰባበሩባቸው ተናግረዋል። ባለፈው አርብ በሶማሊያ መዲና ሞቅዲሾ በፈነዳው መኪና ውስጥ የተጠመደ ቦምብ የሞቱ ሰዎች ብዛት 52 መድረሱን ከአምስት ሆስፒታሎች የተገኙ መረጃዎች አመልክተዋል። በጥቃቱ ቦታ የደረሱ የሶማሊያ ጸጥታ ኃይሎች በገለጹት መሰረት አራት አማጽያን ሆቴል ውስጥ ከገቡ በኋላ ጣራው ላይ ወጥተው እታች በነበሩት ሰዎች ላይ ተኩስ ከፈቱ። የጸጥታ ኃይሎች አጥቂዎቹን ገድለው በርካታ ሰዎችን ከመኝታ ክፍሎች እንዲወጡ በማድረግ ማዳናቸውን ገልጸዋል። ከአስር ዓመታት በላይ ለሆነ ጊዜ ውጊያ ሲያካሄድ የቆየው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ዛሬ አንደኛው የዓለም ጦርነት ያበቃበት 100ኛ ዓመት ታስቦ ውሏል። ከ60 በላይ የሚሆኑ ሀገሮች መሪዎች በጦርነቱ የሞቱትን በሚሊዮኖች የሚቆጠሩ ሰዎችን ለማሰብ አርክ ዴ ትራምፍ ላይ ተገኝተዋል። አብዛኞቹ ወታደሮች ወይም ሰራተኞች ወደ ጦርነቱ የላኩ ሀገሮች መሪዎች ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ህዳር 2 2011 ዓ.ም ምሽት ፕሮግራም ነው።
የኢትዮጵያውያንና የኤርትራውያን የማህበረሰብ አገልግሎት በሎስ አንጀለስ
ካርቶን ይቀመጣል፣ የሟች ፎቶግራፊ ይቀመጣል። የሟች ለምሳሌ እኔ በሞት ባለቤቴ ቆማ ከነ ልጆቿ ካርቶን ይዛ ፎቶግራፊን ይዛ መለመን አለባት።
ይህንን ለማስቀረት ምን እየተደረገ ነው? ዘገባ አለን።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
የማዕድ ዲፕሎማሲ በኢትዮጵያ ኤምባሲ።
ዋሽንግተን ዲሲ የሚገኘው በዩናይትድ ስቴትስ የኢትዮጵያ ኤምባሲ የኢትዮጵያውያን ምግብና ባህልን ለማስተዋወቅ ያሰበበትን ዝግጅት ባለፈው ቅዳሜ ማስተናገዱን ዘግበናል። በዝግጅቱ ላይ ኤምባሲው ለኪነ ጥበብ ባለሙያዎች፣ ለኢትዮጵያ ምግብ ቤቶች ባለቤቶችና በማህበረሰቡ ሕይወት ውስጥ በንቃት ሲሳተፉ ቆይተዋል ላላቸው ግለሰቦችና ተቋማት የእውቅና የምስክር ወረቀት ሰጥቷል። ሰለሞን አባተ በዝግጅቱ ላይ ተገኝቶ ነበር። ሙሉ ዝግጅት ምን ይመስል እንደነበር ለመጨበጥ እንዲረዳችሁ ሰለሞን ካለፈው ዝግጅቶች ተነስቶ ሙሉን ዘገባ ይዞልናል። ተከታተሉት።
አሜሪካ ለሚኖሩ ኢትዮጵያውያን ኤምባሲውን ኤምባሲያችን እያሉ ሲጠሩ መስማት የብርቅ ያህል አዲስ ነገር ነው። ዋሽንግተን ዲሲ ላይ በቀደመ ጊዜ ስፋት ያለው ኢትዮጵያዊና ትውልደ ኢትዮጵያ የመጋበዝና ያንን የተዋበና ያማረ በኢትዮጵያ ሀብትና ቁሳቁስ የተገነባ ሕንፃ እንደ ራሱ ንብረት አድርጎ ማየት ዘበት ነበር ቢባል ማጋነን አይሆንም። ኤምባሲውን በነገራችን ላይ በሌላ ዝግጅት አስተዋውቃችኋለሁ። ብዙ ሰው አይጠራም፣ ቢጠራም አይሄድም፣ ቢሄድም የሚደርስበት ውግዘትና ማሸማቀቅ ጥግ አልነበረውም። በዚያ ግቢ ውስጥ እኮ እስከ ግብግብና ጥይት መታኮስ ተደርሷል። የቅርብ ጊዜ ትውስታ ነው። አሁን ጊዜ ተለውጧል፣ ዘመን ተገልብጧል። የአሁን ንግግር ከኤምባሲውም በኩል ቢሆን እባካችሁ ኑልን የሚል ነው። ተጋባዡም ቢሆን ኤምባሲያችን ተጠርቻለሁ እያለ ብቅ ለማለት ይጣደፋል። በኤምባሲው መጋበዝ ወይም ወደዚያ ብቅ ማለት ክብር እየሆነ ይመስላል። የከትናንት በስቲያው ቅዳሜ ዝግጅት በአይነቱ የመጀመሪያ ነበር። በአዘጋጆቹም በታዳሚዎቹም አገላለጽ ኢትዮጵያን ለቀሪው ዓለም በስፋት የማስተዋወቅ ዘመቻ ሊጀመርና ተጠናክሮ ሊቀጥልም ይገባዋል። በምን እንጀምር? በሩ እጅግ ያማረው ስብጥሩና ካብታሙ ባህሏ ነው የኢትዮጵያ።
የዛሬው ትኩረታችን እንግዲህ የምግብ ዲፕሎማሲ የምንለው ነው። በዓለም ላይ ያሉ ሀገሮች ራሳቸውን ባህል በማስተዋወቅ ከሌሎች ህዝቦች ጋር ግንኙነት ይፈጥራሉ። የባህል ግንኙነት በአመጋገብ፣ በአለባበስ፣ በኪነ ጥበብ ስራዎች በመሳሰሉት ጉዳዮች የሚያተኩር ነው። ምግብ በሀገሮች መካከል ያለውን ግንኙነት ወዳጅነት በማጠናከር ከፍተኛ ድርሻ አለው። ይህን ተግባር ደግሞ ምሁራን የምግብ ዲፕሎማሲ ይሉታል። በእኛ እንግዲህ እዚህ ምግብ ማንነትን ይገልጻል። ከሰው ልጅ ባህልና አስተሳሰብ ጋር የተሳሰረ ነው። አብረን እንበላለን፣ እንጠጣለን። የራሳችን የአመጋገብ ስርዓት አለን። ይሄን ለሌሎች ማስተዋወቅ ትልቅ ስራ ነው። ከኢኮኖሚ ግንኙነት ባሻገር ሌላም በርካታ እድሎች የሚፈጥር ነው። በዚህ ረገድ እንግዲህ ህንድ፣ ቻይና፣ ጃፓን፣ ሜክሲኮ ለአብነት ይጠቀሳሉ። እኛም ይሄን እንግዲህ መጠቀም ይኖርብናል እንላለን። በምግብ ዲፕሎማሲ ዙሪያ ጥናት ያደረጉ ምሁራን በሰው ልብና አእምሮ ውስጥ ለመግባት በወዳቸው በኩል መሄድ የተሻለ መንገድ ነው ይላሉ። እንግዲህ በዓለም ላይ በምግብ ትብብርና ትስስር የሚፈጥሩ ብዙ ሀገሮች አሉ። ይሄን ሁሉም ሀገሮች በተለያየ መልኩ ተጠቅመውበታል። የሀገራችን ምግብ በልተው በቶሎ የሚረሱት አይደለም። ሲያዩት በአእምሮ ውስጥ የሚቀረጽ ምስል አለ። ሽታው አእምሮት ይፈጥራል፣ እንግዲህ ትዝታም ይቀሰቅሳል። በብዙዎች ዘንድ ምግብ የመቀራረቢያ መንገድ በመሆኑ ብዙዎቻችን ይህን ልንጠቀምበት ይገባል ነው። እንግዲህ በምግብ ቤቶቻችን ምግብ የሚያቀርቡ ሰዎች እንግዳ በመቀበል በማስተናገድ አገራቸውን በማስተዋወቅ ጠቃሚ ተግባራትን ያከናውናሉ። ብዙዎች ምግብ ቤት የሚያቋቁሙት በራሳቸው ንግድ ስራ ለማካሄድ ነው መጀመሪያ። ግን ይህን ደግሞ ባህላቸውን የማስተዋወቅ አገራቸውን የማስተዋወቅ እድል ይፈጥርላቸዋል። ምግብ ለሁላችንም አስፈላጊ ነው። ሰዎች እንግዲህ ሁሉም በምግብ ከምግብ ህይወታችን የተያያዘ ነው። የሀገራችን ምግቦች የሁሉንም ህዝቦች ባህል የሚያንጸባርቁ ናቸው። በምግብ ቤቶች የሚቀርቡ አይነቶች በውጭ ሀገር ተመጋቢዎች ዘንድ ተወዳጅነት አላቸው። በአቀራረቡም አይነት ከቦታ ቦታ ይለያያል። የምግብ ቤቶች እንግዲህ የራሳቸው ባህል የየራሳቸው ጥበብ አላቸው። እናም ይሄን እንግዲህ እኛ እንዴት መጠቀም አለብን የሚለው ነው የዛሬ መወያየና መነጋገሪያ ርዕሳችን።
ኢትዮጵያን ለማስተዋወቅ ከጣዕሟ ለምን አንነሳም? እስኪ በዓለም ዙሪያ ያለ ሁሉ ኢትዮጵያን ይቅመሳት፣ እናም ያጣጥማት፣ እናም ይግባና ይሰማራባት። ጥዑም ኢትዮጵያ፣ ውቢት ኢትዮጵያ፣ ሌላም ብዙ ብዙና ብዙ የተትረፈረፈ ጸጋና ሀብት አላትና ታላቅም ናትና።
ኢትዮጵያ ትልቅ አገር ናት። በተለይ ከአፍሪካ አንጻር ኢትዮጵያ ትልቅ አገር ናት ስንል ኢትዮጵያ ትልቅ ናት የምንልበት አራት መሰረታዊ ጉዳዮችን ለመጥቀስ ፈልጋለሁ። አንደኛው በህዝብ ብዛት ትልቅ አገር ናት። 109 ሚሊዮን ህዝቦች ያሏት አገር ናት። ሁለተኛው በቆዳ ስፋት፣ ሶስተኛው በኢኮኖሚ አቅሟ፣ እንዲሁም በወታደራዊ አቅም ሲታይ ኢትዮጵያ ትልቅ አገር ናት። የኢትዮጵያን ትልቅነት እንግዲህ በስልጣኔ ገናና የነበረች በመሆኑ ታላቅ አገር ናት እንላለን።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ ምክትል አምባሳደር ረታ አለሙ ናቸው የቅዳሜውን ምሽት ሐሳብ ባብራሩበት በፓወርፖይንት የተደገፈ መግለጫ የኢትዮጵያን ምግብ ምንነትና የአመጋገብ ስርዓት በአዳራሹ ውስጥ ለተገኙ ኢትዮጵያውያንም ኢትዮጵያውያን ላልሆኑም እንግዶች ያብራሩት። በዚያ የተገኙት ዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ውስጥ ምግብ ቤቶች፣ ካፌዎችና ገበያዎች ያሏቸው የኢትዮጵያን ምግቦች፣ መጠጦች፣ የእህልና ጥራጥሬ ዘር፣ ቅመማ ቅመምና ቡና፣ ሌላም የበዛ ቁጥር ያለው ወደ አሜሪካ የሚገቡ ምርቶችን የያዙና የሚያቀርቡ ነበሩ። የኢትዮጵያን ባህልና ወግ እያስተዋወቁ የሚገኙ የጥበብ ባለሙያዎችና አስጎብኚዎችም ነበሩ። ኤምባሲው በስምም በድርጅትም እየጠራ የምስጋናና የሽልማት ስርዓት አከናውኗል።
እቴቴ የኢትዮጵያ ሬስቶራንት ዶክተር ዮሐንስ ዘለቀ። ዶክተር ዮሐንስ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያን እንዲሁም ሰሜን አሜሪካን የተሟላ መረጃ በመስጠት ታሪኳን፣ ባህሏን፣ ወጓን በማስጎብኘት የሚታወቁ ባለውለታችን ናቸው። ዳስ ኢትዮጵያ ብዙ አይቱ ኢንተርቴንመንት ስለ ጣይቶ የሰማችሁት ነው። እንግዲህ ብዙ ነገር ነው የሚሰራው። ብዙ ሰው ነው ብዙ ሰው ነው። ላምጋ ነው የኢትዮጵያ ሬስቶራንት፣ ጨርጨር የኢትዮጵያ ሬስቶራንት፣ ቆንጆ ወርቱ ጨርጨር፣ ህብር ኢትዮጵያ ሬስቶራንት፣ ላሊባ ሬስቶራንት፣ ጨጨሆ ኢትዮጵያ ሬስቶራንት፣ ኢትዮጵያ ሬስቶራንት፣ ስካይ ላይን ካፌ፣ ሚስተር ማት አንድሪያል እናትፋይ ኢትዮጵያ ኪዩዚን፣ ደመራ ኢትዮጵያ ሬስቶራንት፣ አባይ ገበያና ሬስቶራንት፣ ዘነበች ሬስቶራንት፣ አብሲኒያ ኢትዮጵያ ሬስቶራንት፣ ባላገር ሬስቶራንት፣ አዲስ ኢትዮጵያ ሬስቶራንት፣
ብዙ ናቸው በዚህ መድረክ እየተጠሩ የመስክር ወረቀት ይወሰዱ። ለ15 ደቂቃ ያህል የተጠራን ዝርዝር ይዤ እንዳላቆያችሁ ነው ጥቂቱን ለናሙና ያሰማኋችሁ። ኢትዮጵያን ለዓለም ሲያስተዋውቁ ኖረዋል። ትውልደ ኢትዮጵያም በባህላቸው እንዲኮሩ ልጆቻቸውን ማንነታቸውን እንዲያውቁ ለማድረግ ብዙ ደክመዋል።
ማዛ ሬስቶራንት ሸገር ስፕሪንግ ካፌ አሃሪ ኢትዮጵያ ኪዚ ለዛ ኢትዮጵያ ካፌ ማክዳ ኢትዮጵያ ሬስቶራንት አምባሰል ኢትዮጵያ ሬስቶራንት።
አሁን የሚቀጥለው ስራ ኢትዮጵያን ያወቀውም የሚያውቀውም ዓለም እንዲገባ መጋበዝ ነው።
እንደምታውቁት ጥሩ አየር መንገድ አለ፣ እንደ ሀገር ጥሩ ፕሮዳክት አለ፣ በየቀኑን በራለን እንደውም ከዲሲ ጥሩ ዋጋ አለ። የዲሲ አካባቢ ጫና ሲበዛባችሁ ቶሎ ቶሎ እንድትሄዱና ያን መልካም ምግብ እንድትበሉ ጠቅላይ ሚኒስትራችን ባሳሰቡት መሰረት ደግሞ ሁሉም አምባሳደር ሆኖ ምናልባት አንዱ ኢትዮጵያዊ 5-10 ይዞ የሚሄድበት እድል በዛውም ጥሩ ዋጋ የምናዘጋጅ መሆኑን ለመናገር ነው።
የኢትዮጵያም የአፍሪካም ኩራት የሆነው የኢትዮጵያ አየር መንገድ ኤሪያ ማኔጀር አቶ ንጉሱ ወርቁ ናቸው በሩንና መንገዱን እያሳዩ ያሉት። ከዚህ ለአዳራሹ ሰው ካስተላለፉት መልእክት በኋላ ሐሳባቸውን ጥቂት እንዲያብራሩልኝ ጠይቄያቸው ነበር።
በሀገሪቷ ውስጥ የተፈጠረውን መልካም እድል በመጠቀም ብዙ ኢትዮጵያኖች፣ ትውልደ ኢትዮጵያኖች፣ የውጭ ሀገር ዜጎች ወደ ኢትዮጵያ እየሄዱ ነው። ይሄ ነገር ለሀገር በጣም ከፍተኛ ጥቅም ስላለው 4 ቦታዎች እንበራለን። አሜሪካን ሀገር ኒውዮርክ፣ ሎስ አንጀለስ፣ ሺካጎ እና ዋሽንግተን ዳላስ። ዋጋዎችን በማስተካከል ብዙ መንገደኞች ወደ ኢትዮጵያ እንዲሄዱ፣ ኢንቨስት እንዲያደርጉ፣ ሀገራቸው እንዲጎበኙ ዝግጅት እያደረግን ነው።
እንደ ተጠራው ሰው አይነት ሁሉ የተነሱትም ሐሳቦች የተላለፉትም መልእክቶች የተለያየ መነሻና ይዘት ያላቸው ነበሩ። በዋሽንግተን ዲሲና በአካባቢዋ እንዲህ ተብሎ ይፋ ዕውቅናና ስም አይሰጠው እንጂ በእውኑ የባህል አምባሳደር ሆኖ የቆየው የጣይቱ የባህል ማዕከል መስራችና መሪ ዓለም ፀሐይ ወዳጆ እንዲህ አለች።
ይህ ድርጅት በ2000 ዓመተ ምህረት በዚህ አካባቢ ህጋዊ አካል አግኝቶ የኪነ ጥበብን ስራና ጥበብን ለማስተዋወቅ የተቋቋመ እስካሁንም አቻ ያለው ብቸኛ ድርጅት መሆኑን ለማሳወቅና ባለፉት 18 ዓመታት ይህ ጣይቱ የባህልና የትምህርት ማዕከል ካለው የግጥምና አርብ ያለማቋረጥ በየወሩ ከሚያደርገው የግጥም ምሽት ሌላ እነዚህ የግጥም ምሽቶች ምናልባት አሁን ተደምረው ሲታዩ ከ216 በላይ ያልተቋረጡ የግጥም ምሽቶች ተካሂደዋል። ሌላው ደግሞ ቋሚ ቲያትሮችን በማሳየት ከ17 እስከ 20 ስቴቶች በየዓመቱ እየተጓዝን አውሮፓን ጨምረን ከፍተኛ ውጤቶችን አስመዝግበናል። በዚህ ጉዟችንም ወደ 115 ፕሮፌሽናል እና 3432 አማተር ጸሐፊያንን እንዲሳተፉበት ያደረግንበት መድረክ ነው። በተውኔት ረገድ ከ62 በላይ ቲያትሮችን አዘጋጅተን ከሀገር አቀፍ እና በዓለም አቀፍ ደረጃ የሼክስፒርን ሳይቀር ሰርተን ለዓለም ያቀረብንበት መድረክ ነው። በየዓመት ወርክሾፕ እንሰጣለን። የተለያዩ የስነ ጽሁፍና የግጥም በዓላትን እናከብራለን። ሀገር አቀፍና ዓለም አቀፍ ፌስቲቫሎችን ስንሳተፍ ኖረናል። ይህን ሁሉ ነገር የምጠቅስበት ምክንያት ግን ሀገሪቷ የባህል አምባሳደር ባልነበራትና ምንም አይነት ድጋፍና እርዳታ ባልነበረበት ወቅት የኢትዮጵያን ባህል በዓለም አቀፍ ደረጃ እንዲታወቅ በማድረግ ከፍተኛ ሚና የተጫወተ ድርጅት ሲሆን እነዚህ ከላይ ቀደም ሲል የጠቀሳችኋቸው የባህል ምግብ ቤቶችና ፈቃደኛ የሆኑ ግለሰቦች እየረዱት ብቻ ያላንዳች ገቢ የሚንቀሳቀስ ድርጅት ነው። በዚህ አጋጣሚም የተወሰኑ የንግድ ተቋማትንና የባህል ምግብ ቤቶቻችንን ባለቤቶች ግለሰቦችንም እንዳመሰግን እፈልጋለሁ። ለምሳሌ በሞንትጎመሪ ካውንቲ የሚካሄደውን ዓለም አቀፍ ትልቅ ፌስቲቫል ብናነሳ ቻይና፣ ኤልሳልቫዶር፣ ህንድ 3 ታላላቅ ሀገሮች፣ ከዚህ መሀል ትንሿ ኢትዮጵያ ናት። ኢትዮጵያን ወክሎ ለተከታታይ ዓመታት ፌስቲቫሉን ሲያካሄድ የቆየው የእኛ ማዕከል ነው። ከኤምባሲ ድጋፍ የለውም፣ ከመንግስት ድጋፍ የለውም፣ በጀት የለውም፣ ቋሚ ሰራተኞች የሉትም። እነዚህ ነገሮች ግን በትግልና በትንቅንቅ የጥበቡን ባለሙያዎችም ያላንዳች ክፍያና ድካም አብረን እያሳተፍን ስናካሄድ የቆየን ነን። እንደሚታወቀው ደግሞ በሀገራችን ውስጥ በነበረው የፖለቲካ ችግር ኤምባሲያችንም ሆነ መንግስታችን ሲረዳን አልነበረም። እነሆ አሁን የጀመራችሁትን ነገር መነሻ በማድረግ ይህ ተቋም ከፍተኛ ስራዎችን ሲያከናውን ከሀገርም እስከ 12 እስከ 18 ሙያተኞችን እየጋበዘ እያመጣ የቲያትር ቱር ሁሉ የሚያዘጋጅ ነው። ማመን የማይቻል ነገር ነው ሲያደርግ የቆየው። ይህንን ነገር ግን ለመደገፍ ይህንን ነገር ለማድረግ አንዳንድ ሀገሮች የራሳቸው ካልቸራል አታሼ የሚኖራቸዋል። አንዳንድ ሀገሮች ደግሞ ካልቸራል ኢንስቲትዩትን ፈጥረው ያካሂዳሉ። ያንን ነበር ሸፍነን የተሸክመን የቆየ ነው ያለ አንድ ጉልበት ያለ አንድ አቅም ማለት ነው።
ዓለም ፀሐይና ጣይቱ የባህል ማዕከሏን አምባሳደሩም ምክትላቸውም የዳያስፖራ ጉዳዮች ሚኒስትር ካውንስለሩም በየንግግሮቻቸው ላይ በአድናቆትና በክብር ሲያነሱ አምሽተዋል። የዳያስፖራ ጉዳዮች ካውንስለሩ አቶ ደመቀ ዘመነ ባደረጓቸው ንግግሮች ውስጥ ሁለት ዜና አዘል መልእክቶችን አድርሰዋል። አንድ፣ ኤምባሲው የኢትዮጵያን የባህል ማዕከል በቅርቡ ያቋቁማል። ሁለተኛውም ዩናይትድ ስቴትስ ውስጥ ለብዙ ዓመታት ኖረው ከኢትዮጵያ ጋር የሚያያይዛቸው ለጉዞም ይሁን ለሌላ ጉዳይ ሊጠቀሙበት የሚፈልጉት ሰነድ የሌላቸው ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ የሚስተናገዱበት አዲስ አሰራር በመጀመሩ ኤምባሲውን እንዲያነጋግሩ ወይም ወደ ኤምባሲው ዌብሳይት ገብተው የተዘጋጁ መረጃና ሰነዶችን እንዲመለከቱ መክረዋል። ስለ ቅዳሜው ዝግጅት አምባሳደር ካሳ ተክለ ብርሃን ሲናገሩ ይህ ገና የመጀመሪያው እንደሆነ ጠቁመዋል።
የተከበራችሁ የኢትዮጵያ ሬስቶራንት ባለቤቶች ወይም ማናጀሮች፣ የተከበራችሁ የኢትዮጵያ ሙዚቃ የኪነ ጥበብ ማዕከላትና የኪነ ጥበብ ስራ የምትሰሩ ኢትዮጵያውያን፣ የተከበራችሁ ቱሪዝም ላይ የምትሰሩ ቱር ኦፕሬተሮች፣ የተከበራችሁ ከኢትዮጵያ አየር መንገድ የመጣችሁ የኢትዮጵያ አየር መንገድ ሰራተኞች፣ የተከበራችሁ ለዚህ መስተንግዶ እንድትገኙ ጋብዘናችሁ የመጣችሁ ወንድሞቻችንና እህቶቻችን፣ ክቡራንና ክቡራት፣ በቅድሚያ ይህ በአይነቱ የመጀመሪያ የሆነውን ፕሮግራም እንድትካፈሉና ይህንንም ሀሳባችን ተቀብላችሁ እዚህ ስለተገኛችሁ በራሴና በኤምባሲው ስም እጅግ ማመስገን እፈልጋለሁ። የዛሬው ዝግጅት ከዝግጅቶቻችን ሁሉ የመጀመሪያው እና አንደኛው ዝግጅት እንዲሆን ካልሆነ በስተቀር ዝግጅቶቻችን ከቻል በየወሩ ካልሆነም ደግሞ በተወሰነ ጊዜ ውስጥ የተለያዩ ፕሮግራሞችን ማካሄድ ነው። ነገር ግን ለምን በዚህ ዘርፍ በሶስቱ ዘርፎች በኪነጥበብ ባለሙያዎች እና አስተዋጽኦ በሚያበረክቱ ከቱሪዝም ጋር ቀጥታ ግንኙነት ያላቸው የታሪክም ሆነ የቱር ኦፕሬተር ስራ ላይ የሚሰሩ ኢትዮጵያ አየር መንገድ እና በአብዛኛው ሬስቶራንቱ ላይ ተኮር አድርገናል ስናስተዋውቅ፣ ግን የዛሬው ምሽት እነዚህ አራቱን አንድ ላይ ያደረገ ፕሮግራም እንዲሆን ነው ያደረግነው። የአፍሪካ ግሩፕ ስብሰባ ባደረግን ቁጥር ሁሉም የሚጠይቁት ዊ ላቭ ኢትዮጵያን ፉድ፣ ዊ ላቭ ኢትዮጵያን ካልቸር እና በዚህ ምክንያት የትም ቦታ ላይ እንሄዳለን ይላሉ። እንዲሁም እንግዶች ይዘን በኢትዮጵያ ሬስቶራንት በምንሄድበት ጊዜ አሜሪካኖች የኢትዮጵያን ምግብ የቀመሱት ሁሉ የኢትዮጵያን ምግብ የኢትዮጵያን ካልቸር እንወዳለን ሲሉም፣ አይ የኛ አንድ ትልቅ ሚሽን አለ። የዚህ ኤምባሲ ትልቁ አንዱ ሚሽን ወደ ኢትዮጵያ በርካታ ቱሪስቶች ወደ ኢትዮጵያ እንዲሄዱ ማድረግ ነው። ስለዚህ ይሄ ስራ ከኛ በተሻለ መንገድ ያለማጋነን ከኛ በተሻለ መንገድ የኢትዮጵያ የቱሪዝም አምባሳደሮች እናንተ ናቸው። ስለዚህ እናንተን በዚህ በአደባባይ ማመስገን፣ ክብር መስጠት እንዲሁም ይበልጥ ስራው ለራስ ሊመስል ይችላል፣ ግን ማንኛውም ለራስ የሚሰራ ስኬታማ ስራ አገርን ነው ስኬታማ የሚያደርገው እና አገርን ከፍሎ እንዲታይ ስላደረጋችሁ እና በፍቅር ኢትዮጵያ እንዲጠራ ስላደረጋችሁ ኤምባሲያችን ይህንን የክብርና የምስጋና ፕሮግራም እንድናዘጋጅ የመጀመሪያው ምዕራፍ እናንተ እንድትሆኑ በማድረጋችንም እኛም ደስ ብሎናል። እናንተም እንኳን ደስ ያላችሁ፣ እንኳን አኮራችሁን ደግሞ ስለመጣችሁ ለማለት እፈልጋለሁ።
እናም ኤምባሲው የተበታተነ ነው የሚባለውን ሀብት የመሰብሰብ ሀሳብ አለው። አምባሳደር ካሳን አነጋግሬ ነበር።
የተበታተነ ግን ትልቅ ሪሶርስ አለ። እዚህ ሀገር ብንሰባሰብ መር ፓወርፉል እንሆናለን። እስራኤሎች ያስቀኑኛል በግሌ፣ ኮሪያዎቹ፣ ታይዋኖቹ፣ ቻይኒዞቹ ሀይሊ ኮሌክቲቭሊ ስለሚሰሩ አገሩ የሚሰጠውንም እድል በበለጠ ይጠቀማሉ፣ የሚገጥመውንም ቻሌንጅ አብረው ይቋቋማሉ። ስለዚህ እኛም እንደሱ ብናደርግ፣ በጣም ኢንቴሊጀንት ናቸው ኢትዮጵያውያን፣ የሚገርም አይነት ነው። እኔ በየዩኒቨርሲቲው በየምናምን ስብሰባ ሄዳለሁ እና የማገኘው ነገር የሚገርምህ ነው እና ይሄ በጣም ያስቀናኛል። በየዘርፉ ሰክሰስፉል ናቸው። ስለዚህ ይህንን ወደ አንድ ብናሰባስበው እና ኮሌክቲቭሊ ብንሰራ የተሻለ ውጤት እናመጣለን።
የተዘጋጀው ማዕድ ተቆረሰ፣ ሰውም ተቃመሰ። እኔም ዘወር ዘወር እያልኩ አንዳንድ እንግዶችን አነጋገርኩ። የባህልና ሀገር አስተዋዋቂ አሜሪካዊም አገኘሁና ስለ ዝግጅቱ፣ ስለ ሐሳባቸው፣ ስለ ሥራቸውም ጠየቅኳቸው። ቨርጂኒያ ነው የሥራቸው ቦታ ያለው።
I was invited by the ambassador and his staff to come. And I've been
where
working.
Are you from?
Well, I'm from Alexandria, but originally from New Jersey.
So what do you do?
International tourism consulting.
How did you get this event today?
Well, as always, it's a great Ethiopian hospitality.
እንደማንኛውም ጊዜ ታላቅ ኢትዮጵያዊ እንግዳ ተቀባይነት ነው ያስተዋልኩ ያለሁት። ባህሉን ታሪኩን ወደዋለሁ። ኢትዮጵያውያን አቀባበላቸው የሞቀ ነው። ህዝቧ ሌሎችን በጸጋ የሚቀበል ነው። ባለፉት 3 አመታት ውስጥ ወደ ኢትዮጵያ 5 ጊዜ ለመሄድ ታድያለሁ። ሁል ጊዜም የሚያጋጥሙኝ እጅግ በጣም ጥሩ የሆነ ነገር ነው። በሰሜን ተራሮች ያሉ ጭላዳ ዝንጀሮችን ከመአየት ያሃ ተገኝቶ እስከ መጸለይ ላሊበላ ደርሶ እስከ መባረክ ሁሉም ነገር ድንቅ ነው።
My interest is helping to Ethiopia get more people from all over the world to come and experience the hospitality, the history, the culture.
ፍላጎቴ ሰዎች ከዓለም ዙሪያ ወደ ኢትዮጵያ ይሄዱ መስተንግዶዋን፣ ታሪኳን፣ ባህሏን፣ ምግቧን፣ የተፈጥሮ መስህቦቿንና ሀገሪቱ ያላትን ሁሉ እንዲቋደሱ ማድረግና መሳብ ነው። እንደውነቱ ደግሞ በድፍን አፍሪካ በቅኝ ያልተገዛች ብቸኛ ሀገር ናትና እዚያ የምታገኙት ሁሉ በቃሉ ፍጹም ትክክለኛ ትርጉም ታሪኳ ያልተበረዘ ንጹህ ነው።
የአሜሪካዊው አስጎብኚ መልእክት ነው። ለድፍን ምዕራብ ንፍቀ ክበብ የመጀመሪያይቱ የጥቁሮች ቤተ ክርስቲያን የተቆረቆረችው የዛሬ 210 ዓመት አካባቢ 400 በሚሆኑ ኢትዮጵያውያን ባህር ቀዛፊ ነጋዴዎች ነበር። ከዚህ በቀደመ ዝግጅት እዚያችው አቢሲኒያን ባፕቲስት ቤተ ክርስቲያን ተገኝቼ ታሪኳን ቀንጨብ አድርጌ አስተዋውቄያለሁ። ወደፊትም እቀጥላለሁ። የዚህችን ቤተ ክርስቲያን የወጣቶች ጉዳይ ሚኒስትር ቄስ ኢታንግ ያንግን በቅዳሜው የኢትዮጵያ ኤምባሲ ዝግጅት ላይ አገኘኋቸው። በደስታ ሰላምታ ተለዋወጥን።
Good evening, Reverend. Good evening. Nice to see you again.
Nice to see you too. How do you find
it? The event today was very informative. Was actually very exciting.
የዛሬው ዝግጅት በጣም አስረጅ ነበር። ምግብ ምን ያህል ወዳጅነትን እንደሚያጠናክርና የባህል ልውውጥን እንደሚያሰፋ ለማወቅ የሚያስችል አስደሳች መድረክ ነበር።
አቢሲኒያን ባፕቲስት ቤተክርስቲያን የምትገኘው ሃርለም ነውና ከኒውዮርክ ድረስ ለዚህ ጉዳይ መጡ? አዎ አሉኝ። ቄስ ኢታንግ ያንግ።
Yes, all the way from New York specifically for this event. So I'm glad to be here. It was a pleasure.
ለዚህ ዝግጅት ስል ነው ከኒውዮርክ ተነስቼ የመጣሁት። እዚህ በመገኘቴም ደስ ብሎኛል። ብዙ የቆዩ ወዳጆቼን ማየት፣ ከአምባሳደሩ ጋር መገናኘት በጣም የሚያስደስት ነበር።
የከተሞች ጉዳይ ባለሙያና መሐንዲሱን አቶ ግርማ አላሮን ማግኘቼ ነበር። ስለመጪ ዓለም አቀፍ ዝግጅቶች ነግረውኛል። በዚሁ ኤምባሲ ውስጥና አዲስ አበባ ላይም ስለሚካሄዱ
ፕሮፌሽናል ኢንጂነር ነኝ። በዋሽንግተንና በባልቲሞር አካባቢ ነበር የምሰራው። በዋሽንግተን የከተማው መሐንዲስ ነበርኩኝ። በባልቲሞር ደግሞ የባልቲሞር ከተማ ዳይሬክተር ነበርኩኝ። ኮንስትራክሽን ኢንጂነሪንግ ዲዛይን፣ ሌላው ፕራይቬት ፕራክቲስ አደርጋለሁኝ። በኢንጂነሪንግ ኮንስትራክሽን አማካሪ ነኝ። ኮንስትራክሽንና በመሐንዲስነት አሁን በኤምባሲ ውስጥ ዛሬ ተጋብዘን መጥተናል። የመጣንበት በጣም ያስደስታል፣ የኢትዮጵያን ባህል በማየታችን አምባሳደሩም የተናገሩትን። ከዛ በተረፈ ዲሴምበር 15 እዚሁ ኤምባሲያችን ውስጥ በአፍሪካን አሜሪካንና በኢትዮጵያውያን ፕሮፌሽናልስ ትልቅ ዝግጅት ይኖራል። ያ ዝግጅት ለኢትዮጵያውያን በሙሉ ክፍት ነው። በዛ ቀን መጥተው ኢትዮጵያውያኖች ሊካፈሉ ይችላሉ። ዝግጅቱ ኢትዮጵያን ፕሮፌሽናልስና አፍሪካን አሜሪካን ፕሮፌሽናልስ የሚገናኙበት ነው። የአፍሪካን አሜሪካን ፎክስትራፕ የሚለው 10,000 ሜምበርስ ያለው ከኢትዮጵያን ፕሮፌሽናልስ ጋር ሆኖ የሚያዘጋጀው ዝግጅት ነው። ይህ ትልቅ ዝግጅት ነው። እንደ አጋጣሚ ሆኖ የአፍሪካን ፕሮፌሽናልስ የሚያዘጋጁ ሁለት ዝግጅቶች አሉ በዋሽንግተን ውስጥ ዲሴምበር ኖቬምበር 15ና 16 በአፍሪካን ዩኒየን እና በአፍሪካን የሚዘጋጅ ነው። እሱም ኖቬምበር በሁለሳም ኖቬምበር 15ና 16 በዛ ላይ እኔም እካፈላለሁ ስለ አፍሪካና ስለ አፍሪካን ከተሞች አሰራርና እንደ አዲስ አበባን የመሳሰሉት ምን መለወጥ አለባቸው የሚባለውን ንግግር አደርጋለሁ። እኔ የበፊቱ የፕሮፌሽናል ኢንጂነርስ ፕሬዚዳንት በዋሽንግተን ስለነበርኩ የአሜሪካን የዲሲ ሶሳይቲ ፕሮፌሽናል ኢንጂነር ያለፈው ፕሬዚዳንት ነበርኩ። አሁንም የቦርድ ሜምበር ነኝ። ስለዛ እሱን ወክሌ በ15ና በ16 በአፍሪካን ዩኒየን በሚደረገው ዝግጅት ላይ ስለ አፍሪካን የቤት አሰራርና ስለ አፍሪካን ከተሞች ምን መሻሻል የሚደረግ የሚባለውን ንግግር አደርጋለሁ። አንድ የተሰጠኝ አሳይመንት ነው። በዛን ጊዜ ብዙ ብዙ የተለያዩ ዝግጅቶች ይኖራሉ። በዛን ቀን ለኢትዮጵያውያንም ሆነ ለማንኛውም ለውጭ ሀገርም ሰው ለኛም መገኘት ያለብን ጊዜ ይመስለኛል። እና ይሄ ለመጀመሪያ ጊዜ ነው አፍሪካን ዩኒየን የሚያዘጋጀው። በተረፈ ዲሴምበር 15 ቀን ኢትዮጵያን በሙሉ እና ከአፍሪካን አሜሪካን ጋር ተገናኝተው ተሰባስበው ዛሬ እንደተደረገው አይነት ድግጅት የሚደረግበት ትልቅ ቀን ነው። አምባሳደር የሚገኙበት ብዙም አምባሳደሮች የሚገኙበት ስለሆነ በሁለት ወር ዲሴምበር 15 ቀን ይሄ ነው የምናገረው። የዛሬው ዝግጅት እንደምታየው በጣም ጥሩ ነው። አምባሳደሩ ጥሩ ተናገረ። ኤምባሲው የሚያዘጋጀው በጣም ጥሩ ነገር ነው። በዚህ እንቀጥልበት። መተባበርና መደማመር ያስፈልጋል ነው። መደማመር የሚያስፈልግበት ጊዜ ነው።
የቅዳሜው መድረክ ጠሪ የሆነው በዩናይትድ ስቴትስ የኢትዮጵያ ኤምባሲ የጀመረው የኢትዮጵያን ጣዕም የማስተዋወቅ ዝግጅቶች ተጠናክረው እንዲቀጥሉ፣ በየቦታው ያሉ ሁሉም በስራቸው እንዲጠነክሩ አደራ ብሏል።
የምግብ ዲፕሎማሲ የሁላችን ጥረት የሚጠይቅ ነው። ሁላችንም በዚህ ልንተባበር ይገባል። ምግብ ቤቶቻችን የኢትዮጵያ የባህል ማዕከሎች ናቸው። በዚህ ጉዳይ አስተሳሰብ ለውጥ ያስፈልጋል። አገራችን የማስተዋወቅ ተግባር በኃላፊነት ስሜት ልንሰራው የሚገባ ነው። ወደፊት በተቀናጀ መንገድ የኢትዮጵያን ምግብ ለማስተዋወቅ መስራት ይኖርብናል። እንግዲህ በዓለም አቀፍ ደረጃ ተቀባይነት ያለው የምግብ አሰራርና መስተንግዶ ለመስጠትም የጋራ ደረጃ ማውጣት ይኖርብናል። የባህል ሙዚቃ አቅራቢዎች፣ የኪነ ጥበብ ባለሙያዎች፣ ጋዜጠኞች አገራችን በማስተዋወቅ ትልቅ ሚና ስላላቸው ይህም በተቀናጀ መልኩ ሊያከናውኑት ይገባል።
ምክትል አምባሳደሩ ረታ አለሙ ናቸው። አምባሳደር ካሳ ተክለ ብርሃንም ኢትዮጵያውያን ኢትዮጵያን ስሯት ብለዋል።
ኢትዮጵያውያን በጣም ኮምፒቲቲቭ ናቸው። በጣም አይዲያ ያላቸው ፈጣሪ ናቸው፣ ተጽዕኖ ፈጣሪ ናቸው። ግን በግለሰብ ነው፣ ዩናይትድ ሆነው አይደለም። ምናልባትም ወጣ ወጣ የሚሉ ሰዎች ካሉ ባህላችን ትንሽ ኮርኮም የማድረግ ካልቸርም አለ። ይሄን ብሬክ አድርገን አገር ተሻግረን እስከመጣን ድረስ አገር ለቀን እስከመጣን ድረስ እዚህ ውስጥ ትልቅ ሆነን አገርን ትልቅ ማድረግ እንችላለን። አዘ ሴም ታይም ደግሞ የምንወዳት ሀገራችን ይገርማል። አሁን ባህላችንም ሁሉም እየተወደደ ያለው ብዙ ነገር ከማቴሪያሉ በስተጀርባ ያለው አታችመንት እና ፍቅር ነው፣ ባህል ነው። እና ይህን አጠናክረን እንቀጥላለሁ። የዛሬው ምሽት እንኳን ደህና መጣችሁ ለማለት ነው። የመጀመሪያው ነው። ፕሮግራሞች ይቀጥላሉ። ከጎናችንም እንድትሆኑ እንፈልጋለን። አሁን የአፍሪካን አምባሳደሮች እና ሌሎችም በሙሉ የምንጋብዝበት ፕሮግራም እና የምናስተዋውቅበት ይኖራል እና በተቻለ መጠን የዓለምን ሁሉንም አምባሳደሮች እንዲህ እናደርጋለን። ግን እኛ እናንተ ጋር እየተቀናጀን እየተጋገዝን ኢትዮጵያን መሸጥ እንችላለን። መጀመሪያ እዚህ እንድጠነክሩልን ነው። አሴም ታይም ደግሞ እናንተ ስጠነክሩ ሀገርም ኢምፓክቱ ምንም ጥያቄ የለውም፣ በጣም ትልቅ ነው። ሚዲያዎችም እዚህ መጣችሁ እስካሁንም ድረስ ያለውን ስራ በጥሩ ሁኔታ ኢትዮጵያን እያገዛችሁ የደገፋችሁ ናላችሁ። ኢትዮጵያውያን እየረዳን ነው አንበል የሚል ቃል ተናግሬ ያለው ቀድሜ፣ ሀገራችን እየረዳን አንበል። አሜሪካኖቹ ይበሉ፣ ትውልደ ኢትዮጵያዊ ሆን ኢትዮጵያዊ ሆን፣ ሀገራችንን እየሰራን ነው ማለት ያለብን። የራሳችን ስራ ነው፣ ማን እንዲሰራ ግናችል። እዚህ መስራት የኛ ኃላፊነት ነው፣ ተባብረን መስራት። ቤቱ ቤታችሁ ነው። ኤኒታይም መምጣት ትችላላችሁ፣ አብረን መስራት። እንግዲህ ኮምፕሌን አታብዙ። ችግር የሌለበት አገር የለም። ችግሩን እያወራን ጊዜ እያጠፋን ነው መፍትሄውን ሳንሰራ የምናባክነው። እና አሁን በመፍትሄው ላይ ሞር ካፒታላይዝ እያደረግን መተጋገዝ እና ወደፊት ማየት ያስፈልገናላለሁ። አመሰግናለሁ።
በዚህ መድረክ ላይ በኢቢኤስ ቴሌቪዥን የተዘጋጀ በአካባቢው ባሉ ምግብ ቤቶች በአሰራራቸው፣ በአዘገጃጀታቸው፣ በመስተንግዷቸው፣ በችግሮቻቸውና መፍትሄዎቻቸው ላይ ያተኮረ ጥናታዊ ቪዲዮ ታይቷል። በእንግድነት ልበል ግን ቤቷ ነውና እዚያው የነበረችውን ሌላይቱን የባህል ፈርጥ ማሪቱ ለገሰን አገኘኋት። የባህል አምባሳደር፣ ከደሴ ዩኒቨርሲቲ የክብር ዶክትሬት ባለቤት፣ የአምባሰል ንግሥት።
በጣም ቆንጆ ነው። በጣም በጣም ደስ ብሎኛል። በጣም ቆንጆ። የመጀመሪያ ጊዜ እንደዚ አይነት አምባሳደር ውስጥ ገብቼ ትደሰት። በጣም ቆንጆ ነው። ወደፊት እንዲቀጥል ነው ይህን ግብዣ። አሁንም ሁሉንም ነው የምፈልገው። በጣም ቆንጆ ነው። በርቱ፣ ለሀገራችን እንስራ። ቆንጆ ነው።
እንግዲህ ተራው የውዝዋዜ ሆነና እነ ኩሪባቸው መድረኩን ተቆጣጠሩ። ድንቂቱ ኩሪና ባልደረቦቿ የባህሉን ጨዋታ ከተለመደ ውበታቸው ጋር በአይነት በአይነቱ አሳዩ። አምባሳደሩን ነሸጣቸው። ባህላዊ አለባበሳቸውም የሰጠ ነበርና ወጥተው አስነኩት። ማሪቱን ተቀላቀለቻቸው። ሌሎችም ተነሱ።
እንዴት ነው ሀገሬ ወንዶ ገራገሩ የሚቀጀኑበት አድባሩ ገበሩ
መቼም ይህ መድረክ ቆንጆ ነበር ማለት ይቻላል። ሐሳቡም ትልቅ ነው። በእርግጥ የመጀመሪያ ነውና በቅርጽ ደረጃ ፍጹም የተዋጣለት ነበር ለማለት አያስደፍርም። አምባሳደሩ
ኮምፕሌን አታብዙ፣ ችግር የሌለበት አገር የለም። ችግሩን እያወራን ጊዜ እያጠፋን ነው መፍትሄውን ሳንሰራ የምናባክነውና አሁን በመፍትሄው ላይ ሞር ካፒታላይዝ እያደረግን መተጋገዝ እና ወደፊት ማየት ያስፈልገናል።
እንዳሉት እንዲያው ችግርና አቃቂር ላይ አትኩረን ቁም ነገሩን እንዳንረሳ እየሰጋሁ ለመጪዎቹም ዝግጅቶች መማሪያ ቢሆን አንዳንድ ተሳታፊዎች ጠቆም ጠቆም ያደረጉኝን በጥቂቱ ላካፍል። በእርግጥ የመጀመሪያም ቢሆን በእንግሊዝ አፍ ፈርስት ኢምፕሬሽን የመጀመሪያው ትውስታ፣ ተከታዩም ላይ የመጨረሻውም ላይ ጫና አለውና ጊዜ ተወስዶበት ሰው ተማክሮበት የሚወጣው ወጥቶበት ቢሆን ሸጋ በሆነ ነበር። ሆኖም ግን ያ ሲጠበቅ አለመቅረቱም መልካም ነው። አንድ ቦታ መጀመር አለበት አይደል? አማርኛ ተናጋሪ ያልሆኑ ብዙ እንግዶች በተጋበዙበትና ሙሉ በሙሉ ስለ ኢትዮጵያና ዕድሎቿ በተወራበት አዳራሽ ውስጥ ከምክትል አምባሳደሩ መግለጫ በስተቀር ወይ አስተርጓሚ ያልነበር ወይ በየቅርብ የተሰየመ ተከታታይ ትርጉም ወይም በየጣልቃው አጫጭር መግለጫ የሚሰጥ ሰው አልነበር። ንግግሩ በአማርኛ፣ አስተያየቱ በአማርኛ፣ ፊልሙ በአማርኛ፣ ሁሉም በአማርኛ ነበር። ዋሽንግተን ዲሲ ላይ ከአንዳንዱ ዝግጅት የተራዘመ መሆን ጋር የተሰላቹ የሚመስሉ እንግዶችን አይቻለሁ። ቀድሞ የወጡም አሉ። ሰው የተጠራው ምግብ ቅመስ ተብሎ ነበር። እዚያው አዳራሽ ውስጥ በቀራረበው ማዕድ ሽታ ሲታጠንና ሆዱ ሲላወስ አምሽቶ እስኪ ወደ ገበታው እንቅረብ የተባለው ለሦስት ሰዓት ያህል ከዘለቁ ንግግሮች በኋላ ነበር። ሀገሪቱ አሜሪካ ናትና የዝግጅቱ ባለቤቶችም ምግብ ቤቶች ናቸውና እስኪ የሚቀመሰውን አቅርቡ ተብለው የቤት ሥራ ቢሰጣቸው በደስታ ይቀበሉ እንደነበር ሹክ ያሉኝ ብዙ ናቸው። በቁርጥራጭ መልክ ጠቅለል ጠቅለል እያደረጉ በየመሶቡ እየያዙ የየራሳቸውን አሳላፊዎች አሰማርተው እንግዳ መድረስ ሲጀምር አንስቶ እየቀማመሰ እንዲጫወት ባደረጉ ነበር። ወንበር ከመደርደርም ሰው ቆም ቆም እያለ ቢጫወት ለመገናኘቱም ለወሬውም ለማስተናገዱም ይበልጥ በተመቸ ነበር። የወንበር ነገር ከተነሳ የወንበርና ጠረጴዛውም ጥራት ቢሆን የቤቱን ውበትና ደረጃ ቢመጥን ይታሰብበት። ኤምባሲ እኮ ነው፣ ፊት እኮ ነው። ዋሽንግተን ዲሲ ላይ የድር ወንበር ኤምባሲ ውስጥ ቦታው አይደለም ያሉ ሰምቻለሁ። መድረኩ የማዕድ ዲፕሎማሲ ነውና መቼም ዲፕሎማሲ ላይ አይብዛ እንጂ ጎንጨት ማለትም አይከፋምና ከባለጠጋው የኢትዮጵያ እንስራና በርሜል አንዳች ጣዕም ባይጠፋ መልካም ነበር። እረ ሰውም ያመጣ ነበር፣ ጠጅ፣ ጠላ፣ ካቲካላ፣ ብርዝ፣ ቦርዴ፣ ኮረፌ፣ ሻሜታ፣ ቡና፣ ሻይ፣ ወይን ጠጅ፣ አረቄ። የኢትዮጵያ መጠጦች ቢያንስ የኢትዮጵያ ምርቶች ብዙ ናቸው። እንዲያው ለናሙና ያህል እንኳ ቢቀርቡ ወይም አምጡ ቢባል መልካም ነበር። ለማንኛውም ይሄ ቁም ነገር አይደለም፣ እንዲያው የቅርጹን ነገር ለመጠቋቆም እንጂ። አቃቂሩ የሐሳቡን ትልቅነት ወይም የመድረኩን አስፈላጊነት በምንም አይሸፍነውም፣ አያሳንሰውም። ቁም ነገሩ ከእንግዲህ መግቢያው በር ክፍት ነው፣ መንገዱ ነፃ ነው፣ መድረኩ ባዶ ነው። ውጡ፣ ተሰማሩ፣ ኅብረትን ዘምሩ። ስንፍናን፣ ነገርን፣ ንዝህላልነትን፣ ድንቁርናን፣ መናናቅን፣ መስረቅን፣ ብኩንነትን፣ ቸልተኛነትን፣ ጸብን ተጠየፉ። እጃችሁን አጽዱ፣ ንቁ። ትምህርት፣ ሥራ፣ ልማት፣ እድገት፣ ብልጽግናን ዝሩ። በየመስመሩ ጣልቃ ያለ በየተነገረው ሁሉ ሳይሰማ የተሰማ የመድረኩ መልእክት ነበር።
ትውልደ ኢትዮጵያዊ ነው፣ ኢትዮጵያዊ ነው። ሀገራችንን እየሰራን ነው ማለት ያለብን የራሳችን ስራ ነው። ማን እንዲሰራ ይችላል? እዚህ መስራት የኛ ኃላፊነት ነው። ተባብረን መስራት። ቤቱ ቤታችሁ ነው። ኤኒታይም መምጣት ትችላላችሁ። አብረን መስራት።
አበቃሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ። ኢትዮጵያ ኤምባሲ ዋሽንግተን።
ሰለሞን፣ ጥሩ ዝግጅት ነበር። ወደ ዘፈኑ እንመለሳለን። ይህንን ዝግጅት በፌስቡካችን በአማሪክ ቪኦኤ ገጽ ላይ ስታካፍለን እኔም ቁጭ ብዬ እስክስታውን ስመለከት ጭፈራውን
እየጨፈርሽ ሳይሆን አይቀርም እየተከታተልኩሽ ነበር።
እዛ እንደሚጨፍሩት ሰዎች የሚሆን ችሎታ የለኝም፣ ግን እያየሁት ነበር ሲዝናኑና።
ለማንኛውም
ሲገርመኝም ነበረ በጣም በፍጥነት ከኤምባሲዎች ጋር አንድ ላይ ሰዎች እንግዲህ የዛሬ ዓመት እንኳን እንደው የዛሬ 6 ወር መረ ኤምባሲ ውስጥ እንደዚህ አይነት ዝግጅቶችን ማየት ይቻል ነበር፣ የማይታሰብ ነበር። እና እሱንም እያየሁ ነበረ። አዎ ትልቅ ለውጥ ነው። እንግዲህ እየተከታተላችሁ ያላችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በነገራችን ላይ የቀደመውንም ዝግጅት ሲሆን እንዳልሽው አድማጮች ቪዲዮ መከታተል ከፈለጉ ወደ ዌብሳይታችን ገብተው ወይም ወደ ፌስቡክ ገጻችን ገብተው ማየት ይችላሉ። ሙሉ ዝግጅት ይገኛል። በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለ ነው ጽዮን ግርማና
እኔም ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እናሸጋግራችሁ።
የኢትዮጵያውያንና የኤርትራውያን የማህበረሰብ አገልግሎት በሎስ አንጀለስ
በካሊፎርኒያዋ ሎስ አንጀለስ ከተማ በኢትዮጵያውያንና ትውልደ ኢትዮጵያ እንዲሁም ኤርትራውያንና ትውልደ ኤርትራ በሐዘን ጊዜ እና ቀብር በማስፈጸም በኩል የሚያጋጥማቸውን ችግር ለመፍታት በመሠረቱት ዕድር እየተንቀሳቀሱ ናቸው። ሀገር፣ ዘርና ጎሳ፣ ሃይማኖትና ፖለቲካ ሳይለያያቸው በአንድ ዕድር ከተሰባሰቡት ውስጥ የቦርዱን አስተባባሪዎች ጽዮን ግርማ ወደዚያው ሄዳ የነበረ ጊዜ አነጋግራለች። ዝርዝሩን ያዳምጡ።
ኢትዮጵያውያንና ኤርትራውያን ማህበረሰብ በዩናይትድ ስቴትስ ቆይታቸው ከሚገጥሟቸው ችግሮች አንዱ የቅርብ ቤተሰብ ሲሞትባቸው አስክሬኑን ለመቅበርም ሆነ ወደ ትውልድ ሀገራቸው ለመላክ የሚያስከፍላቸው ወጪ ከፍተኛ እንደሆነ ይናገራሉ። እንዲህ ያለ ተደጋጋሚ ችግር በማህበረሰባችን መድረሱ አሳዝኖን ከአራት ዓመት በፊት ድር ቢያብር ብለን በአገራችን የምናውቀውን የማህበረሰብ አገልግሎት አቋቋመን ይላሉ። በሎስ አንጀለስ እድሩ እንዲመሰረት ካደረጉት አንዱ የሆኑት ሊቀመንበሩ አቶ ፀሐይ አርጋው
ስንመጣ በዚህ በአሜሪካን ምድር ውስጥ ሁሉ ነገር አለ። ነገር ግን ወገኖች በፍቅር ስላልተሰባሰብን ብዙውን ጊዜ ሰዎች ቀብር በሚካሄድ ጊዜ ወደ ልመና እንሄዳለን። በአንድ ጊዜ ያ ቤተሰብ አስከሬን ማስተናገድ አይችልም። ወደ ልመና ስንሄድ ችግሮች አሉ። የነዛ ችግሮች ወደ ትውልድ የሚያልፉ ችግሮች እየሆኑ መጡ። እነዛ ምድር ወደ ትውልድ የሚያልፉት እኛ ቆመን ስንለምን የእኛ ልጆች ያንን ልመና እንዲያዩ ጋበዝ ናቸው። እስከ መቼ ነው የምንጋብዛቸው የሚል አእምሯችን ውስጥ ተካቶ የተወሰኑ ሰዎች እነዚያውን የቦርድ አባል የሆኑ ሰዎች ተሰባስበን መንገዶች ለምን አንቀይስም ብለን ነው ወደዚህ ዓላማ ውስጥ የመጣ ነው።
አንድ ሰው ሕይወቱ ሲያልፍ ለመቅበርም ሆነ አስክሬኑን ወደ ሀገሩ ለመላክ ከፍተኛ ወጪ ያስወጣልም ይላሉ።
እዚህ በዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ ከ18 እስከ 20 ሺህ ብር፣ ከ20 ሺህ ብርም በላይ እንደ መጠነኛውን የመጨረሻውን ደረጃ ነው ነግረሽ።
ይህን ገንዘብ ደግሞ በአንድ ጊዜ መክፈል አይቻልም ያሉት አቶ ፀሐይ
ሰው አጋጣሚ ሲሞት በአስቸኳይ ከኪሳችን ወይም ከተለያየ ካስቀመጥነው ነገር ላይ አንስተን መክፈልና መቅበር አንችልም። ኑሮ ወጣ ገባ ነው። የዚህ ሀገር ኑሮ እንግዲህ ሁላችንም እናውቀዋለን። በቼክ ሰርተን በቼክ ተዳድረን ያለንን ህይወት ነው የምንገፋው። ልጆች እናሳድጋለን፣ ቤተሰብ እንመራለን። ኑሮውን በምናካሄድበት ሰዓት ድንገተኛ ሞት ሲመጣ ያኔ ሆኖ አንስተን ካለን ገንዘብ ላይ 20 ሺህ ብር ወይም 25 ሺህ ብር አውጥተን ቀብር ማስተናገድ ሰው አስክሬን መቅበር አንችልም።
በዚህ ምክንያት ገንዘቡን ማውጣት ያልቻለ የሚኖረው አማራጭ ለእርዳታ አደባባይ መውጣት ነው።
አስክሬን ተቀምጦ በየሱቆቻችን፣ እዚህ ንግድ ማዕከሎች አሉ፣ የሃይማኖት ተቋማት፣ ወደ እነዚህ ተቋማት ሁሉ እየተካሄደ ይለመናል። ያም ተለምኖ ሳይሟላ ሲቀር አስክሬኑ ይቀመጣል። አማራጭ የለምና እነዛን አማራጮች ብዙ ጊዜ ንዘስቃዎች ስለታዩ አንደኛ ሀዘኑ ሁለት ሀዘን ነው። አንድ ሰው ሲሞት የእግዚአብሔርን ሞት በጸጋ እንቀበለዋለን፣ ወደ እሱ ነው እና ምንሄደው። ሁለተኛው ሞት ግን ገንዘብ አቶ አስክሬን አለመቅበር ነው። አስክሬን ይዘው የሚቀመጡ ቤተሰቦች፣ ልጆች፣ ሚስቶች፣ አባቶች፣ እናቶች አሉ። ያ ገንዘብ ህዝቡ እስከሚሰባሰብና እስከሚያሟላ እስከ ወር ማስቀመጥ ነው። አማራጭ የላቸውም እና ይቀመጣል። ካርቶን ይቀመጣል፣ የሟች ፎቶግራፍ ይቀመጣል። የሟች ለምሳሌ እኔ በሞት ባለቤቴ ቆማ ከነ ልጆቿ ካርቶን ይዛ ፎቶግራፊን ይዛ መለመን አለባት።
በዚህ ሁኔታ አንዳንድ ጊዜ አስክሬን ሳይቀበር ለአንድ ወር ያህል ይቀመጣል የሚሉት አቶ ፀሐይ ይህ ነገር ሊያቆም ይገባል ብለው እንደተነሱ ይናገራሉ። ከአራት ዓመት በፊት በሎስ አንጀለስ ከተማ የተቋቋመው እድር አባል አቶ ሰለሞን አስራት በበኩላቸው ስለዚሁ እድር አጀማመር ሲናገሩ እድር ያስፈልገናል ብሎ አቶ ፀሐይ ሲጠራን ግራ ተጋብተን ነበር ይላሉ።
የሀገራችን እድር አይነት ሳይሆን የአከፋፈሉ የምናምኑ ደንቡ ከዚህ ሀገር ጋር እንዲገናኝ ተደርጎ የተሰራ ነው። የሀገራችን እድር አይታችሁ ከሆነ ወራዊ መዋጮ አለው። እድርተኛ ሲሞት ለቅሶ መድረስ አለ። ይሄ ግን ከሀገሩ ሁኔታ ጋር ተገናኝቶ ወራዊ ክፍያ አይኖረውም። ሰው ሲሞት ብቻ ነው የሚከፈለው ብሎ ሲነግረን መጀመሪያ ይህን ሀሳብ ሲያመጣልን ግር ብሎን ነበር። እድሮ ነው ወራዊ ክፍያ ከሌለው እንዴት ይሆናል ብለን ነበር። እንግዲህ በሀሳቡ ተስማማን። ቦርድ አባላት እንዲመሰረት ሆነ። ከዛ እድሩ ተወለደ ማለት እችላለሁ። ከዛ እድሩን ማሳደግ የእኛ የእድር አባላቶች ጥረት ብቻ ሳይሆን በጣም ብዙ ሰዎች ተባብረውናል።
በወቅቱም የፖለቲካ አመለካከት፣ የሃይማኖት፣ የብሔርና ሌሎች ጉዳዮች ማህበረሰቡን የከፋፈለበት ጊዜ በመሆኑ የመጀመሪያው ቃል ኪዳናችን ለቀብር በአንድ ላይ እንቁም የሚል ነበር ሲሉ አቶ ሰለሞን እድሩን ሲያቋቁመ የነበረውን ሁኔታ ወደኋላ ተመልሶ ያስረዳሉ።
እኛ ስለሞተ ሰው ነው እድሩ ትልቅ ኃላፊነት። አንድ ሰው ሲሞት ያ በክብር እንዲቀበር ነው የምናደርገው። ስለዚህ የሞተ ሰው ደግሞ ዘርም የለውም ሃይማኖትም የለውም፣ ሞቷል፣ ሬሳ ነው። ስለዚህ በመሀላችን እያንዳንዱ ሰው የግል የፖለቲካ አመለካከት ሊኖረው ይችላል፣ ግን ያን የፖለቲካ አመለካከት እዚህ እድር ውስጥ በምንም ተአምር ማንጸባረቅ አይችልም። በአብዛኛው ኢትዮጵያኖችና ኤርትራኖች ሲሆኑ፣ ሌሎች ግን ከኢትዮጵያኖች ጋር በጋብቻ የተሳሰሩ የእኛን ባህል የተቀበሉ አፍሪካን አሜሪካኖችም ቢሆን ላቲኖችም ቢሆን የተወሰኑ አሉበት፣ በጋብቻ የተሳሰሩ የእኛን ባህል የተቀበሉ።
ሊቀመንበሩ አቶ ፀሐይ የቦርድ አባላቱ ከተስማሙ በኋላ አባላቱን ለማሰባሰብ አንዲት ገጽ ጽሑፍ እንደረዳቸው ያስታውሳሉ።
የድሩን ክር ገምደን ኃይሉን መስርተናል። ዘርና ሃይማኖት፣ ፖለቲካ ሁሉ እድር ውስጥ አይገቡም፣ ይከለከላሉ። ምን አይነት ጣጣ ነው? ምን አይነት አበሳ? ገንዘብ መለመኑ አስቀምጦ ሬሳ፣ የሟችን ፎቶ ይዞ ከተማ ከመዞር ሁሉም ተደራርቶ አስክሬኑን ይቅበር። ወገኔ አዳምጤን፣ ተነሳ እንራመድ፣ ይብቃና እናስቀምጦ ሳጥኑን ከመንገድ። ሞቴን አሳምረው ብለው አበው ሲተርቱ በቀልድ አልነበረም ታይቷቸው ክፋቱ። ሰው በተፈጥሮ ሕግ ሲሞት ይለቀሳል፣ መቅበሪያው ሲጠፋ ወዴት ይደረሳል? እባካችሁ ሰዎች የደረሰባችሁ ወገን፣ የአገር ልጆች ይህንን ያያችሁ ዝም አንበል፣ ዛሬ ምስክሮች ናችሁ። ነግበኔ ነውና ጨርቄን ማቄን ሳንል ተባብረን እናጥፋው ልመናን ከመሃል። ፈጣሪ ያጨክንብን ማረን ልጆችህን፣ ተባብረን እንድንኖር አክብረን ቃልህን። እኛም የእኛን ድርሻ የምንችለውን ሁሉ በህብረት ተነስተናል ልንሰራ በሙሉ፣ የቦርዶ አባላት ማለት ልንሰራ በሙሉ። እናንተም የእናንተን ጨምሩበትና እጅ ለእጅ ተያይዘን ሳንወጣ ጎዳና በፍቅር በአንድነት ችግራችን ይጥፋ፣ ወገናችን ሁሉ ይስማ ጥሩ ዜና ብለን በትነን የወጣ ነው።
አቶ ፀሐይን ያን ጊዜ ጠይቄያቸው ነበር። ወቅቱ ካሁኑ በባሰ የፖለቲካና የማንነት ጉዳይ የተካረረበት በመሆኑ ሁሉንም በእኩል የሚያገለግል እድር ነው ያላችሁት በወረቀት ነው ወይስ በተግባር?
ቃል ኪዳን ነው ለራሳችን የገባ ነው። ቃል ኪዳናችን እዚች ላይ ያለች ምናልባት ይሄ ነው እንትናችን ቃል ኪዳናችን ምንድን ነው ለወገኔ ደርሳለሁ ራሴን አዛለሁ ሞትን አስባለሁ ቃሌን አከብራለሁ ብለን ነው ወደዚህ ቃል ኪዳን ስንገባ ማንንም በዘር ላንለይ ማንንም በጾታው ላንለይ ማንንም በፖለቲካ አመለካከቱ ላንለይ ቃል ኪዳን የገባ ነው ያ ኢትዮጵያዊነት ነው።
አቶ ሰለሞን አስራት እኛ ብቻ ሳንሆን ችግሩን የሚያውቀው ሁሉ ነው በአንድ ላይ የሚቆመው ይላሉ።
እኛ ስለሞተ ሰው እድሩ ትልቁ ኃላፊነት አንድ ሰው ሲሞት ያ አስከሬን በክብር እንዲቀበር ነው እናደርገው። ስለዚህ የሞተ ሰው ደግሞ ዘርም የለው ሃይማኖትም የለው ሞቷል ሬሳ ነው። ስለዚህ በመሐላችን ያንዳንዱ ሰው የግል ፖለቲካ አመለካከት ሊኖረው ይችላል። ግን ያን የፖለቲካ አመለካከት እዚህ እድር ውስጥ በምንም ተአምር ማንጸባረቅ አይችልም።
ሌላዋ የእድሩ አባል ወይዘሮ ፀሐይ በላይነሽ ዩናይትድ ስቴትስ ሲመጡ የመቀበሪያ ቦታ ስጋት እንደነበረባቸው ይናገራሉ።
ሶሻል ሴኩሪቲን ሳወጣ ስትሞቺ ምናምን የሚለውን ጥያቄ ላይ ምንድን ነው የሚሆነው የሚለው ጥያቄ ላይ አይ እንደዛ አይነት ነገር ምን ለቮለንተሪሊ መስጠት ትችያለሽ እነሱ እንዲቀብሩሽ ታደርጊያለሽ ባለ ሶሻል ሳይን አድርጌ ነበር እና ስሞት ያው ልጆቼ እንዳይቸገሩ ቤተሰብ እዚህ ሀገር ያው እኔና ልጆቼ ብቻ ነን እና ችግር እንደሚመጣ ስለማቅ ጎቨርንመንት ወስዶ የፈለገውን አይነት ቀብር ሊያካሂድ ይችላል በሚል ሳይን አድርጌ ነበረ። ግን ያ ነገር ከአራት ዓመት በኋላ ኤክስፓየር ያደርጋል። ድጋሚ አላደረኩኝም እና ተወኩት ፈራሁኝ።
የሞት መምጫው ስለማይታወቅ ሁሉም ሰው ደግሞ ተጣጥሮ ኢትዮጵያ የሚረዳውና የሚያግዘው ቤተሰብ ስላለው ድንገት ያን ያህል ገንዘብ ሊያመጣ አይችልም ይላሉ።
አንዳንዱም ቤት ሄደሽ እንደው ብታንኳኪ ችግር አለ። ማንም ሰው ብድግ አድርጎ በ20 ሺህ ብር በ30 ሺህ ብር ሰው ሲሞት መቅበር የማይችል በጣም ብዙ ሰው አለ። ስለዚህ ያንን በጣም ትልቅ እርዳታና ትልቅ ድጋፍ የሚሰጥ ትልቅ ድርጅት ነው ብዬ ነው የማምነው።
ሁሉም በሐሳቡ በመስማማታቸው ድር ቢያብር የተሰኘ ድር አቋቁመው ጠንካራ ህገ ደንብ አውጥተው ጽህፈት ቤት ከፍተውና ተደራጅተው ጀመሩት። ሰው ሲሞት ብቻ ለቀብር የሚሆን ገንዘብ መዋጮ ሰብስበው ይሰጣሉ። በዚህ ተግባራቸውም ከካሊፎርኒያ ስቴትና ከተለያዩ አስተዳደሮች ተሸላሚ ሆነዋል። የእድሩ ምክትል ሊቀመንበር አቶ አርጋው ዋናው የቻልነውን ነገር ህብረተሰቡን ማስተባበር ነው ብለዋል።
ህብረተሰቡን ማስተባበር፣ አንድ ላይ ከመጣን አንድ ላይ ከሰራን ሁሉን ነገር ማድረግ እንደምንችል የሚያሳይ እንትን ተግባር ነው የጀመርነው። ህብረተሰቡን ካስተባበርን እንግዲህ ይህንን መጀመሪያ ያለብን ከአካባቢያችን ነው። የኢትዮጵያን ኮሚኒቲዎች ትንትን ማጠናከር ነው። ከእንግዲህ ይህንን በተለያዩ ቦታዎች ለማድረግ እንግዲህ ከአጠገባችን ከራሳችን መጀመር ስላለብን ህብረተሰቡን አንድ ላይ ማምጣት፣ ልዩነቶችን እንዲጠቡ ማድረግ እና ህብረተሰቡ አንድ ላይ የሚመጣበትን ሁኔታዎች መፍጠር፣ ይሄ ማድረግ ከሚገባን ተግባሮች አንደኛው ይመስለኛል።
አቶ ፋሲካ አብርሃም የማህበሩ ጸሐፊ ናቸው። እድሩ ከሎስ አንጀለስ አልፎ ወደ ሌሎች ከተሞች ተዛምቷል ብለውናል።
በ50ውም አሜሪካን ሀገር በምንገኘው በምንኖርበት በ50ውም ስቴት ይህንን እድር ለመመስረት ጥረት እያደረግን ነው በተለያዩ መስክ። ሶፋር እስካሁን ካደራጀናቸው እንትኖች ውስጥ ለምሳሌ በካሊፎርኒያ ኦክላንድ፣ ሳኖዜ፣ ሎስ አንጀለስ እና ደግሞ በሌሎቹ ስቴቶች እንደ ላስ ቬጋስ፣ ዋሽንግተን ዲሲ፣ ቦልቲሞር፣ ቨርጂኒያ እና ሜሪላንድ እንደዚህ አይነት እድሮች ተቋቁመዋል።
እስካሁን ቀብሩን የሚያከናውኑት በተለያየ የመቃብር ቦታዎች እየከፈሉ መሆኑን ገልጸው ወደፊት ደግሞ ራሱን የቻለ የመቀበሪያ ስፍራ የማዘጋጀት ሀሳብ እንዳላቸው ገልጸውልናል።
ቆንጆ ዝግጅት ነበረ ጽዮን። እንዲህ አይነት ማህበራት፣ እንዲህ አይነት መሰባሰብ በተለያዩ የዩናይትድ ስቴትስ ክፍሎችን በመኖራቸው ሌሎችም እንደዚሁ የተከታተልሻቸው እንዳሉ አውቃለሁኝ። በሌሎች ዝግጅቶችም እንጠብቃለን። ከዚህ በፊትም ያቀረብሽልን ዝግጅቶች ነበሩ። ለምሳሌ ወደ ሲያትል ተጉዘሽ፣ ወደ አትላንታ ተጉዘሽ ያቀረብሻቸው ነበሩና ወደፊትም እንደዚሁ ማቅረባችን እንቀጥላለን። ቆንጆ ነበር። አመሰግናለሁ ለዝግጅቱ ሲሆን ሙሉውን ዝግጅት ደግሞ
ዌብሳይታችን እና ፌስቡክ ላይ እንጭነዋለን። በቪዲዮ ነው በምስል አለ፣ እዛ ላይ ማየት ይቻላል።
መልካም።
ለዛሬ እንግዲህ ቅድም እንመለሳለን ወዳልንበት ሙዚቃ እንመለስ። እስከ ማጠቃለያው ከአማረ መንበሩ ጋር እንተዋችሁ።
ወደ ኤምባሲውን መልሳችሁ እንደማለት ነው።
ደሴ ላይ ነው ቤቷ። አሁን የዜና ማጠቃለያ ይነበባል። በኢትዮጵያ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ምንጮችን የጠቀሱ የአገር ውስጥ መገናኛ ብዙሃን ዘገባዎች እያመለከቱ ነው። በካሊፎርኒያ ሁለት ጽንፍ ቦታዎች ላይ ዛሬ የተነሳውን የሰደድ እሳት ለመቆጣጠር ከባድ መሆኑ ተገለጸ። ኃይለኛ ነፋስና ደረቅ አየር ይኖራል መባሉ ስጋት አሳድሯል። እስካሁን ባለው ጊዜ የሞቱ ሰዎች ብዛት 23 ደርሷል። በሩሲያ በሚደገፉት የምስራቅ ክልሎች የክልላዊ መንግስት መሪዎችን ለመምረጥ ዛሬ ውለዋል።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።